ዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ ፍጻሜ። ስለዚህ ኢየሱስ ከሰማይ ወርደ እንጀራን የነኝ በማለቱ አይሁዳውያን በርሱ ላይ አግረመረሙ። እንዲህም አሉ፣ ይሄ ዮሴፍ ልጅ ኢየሱስ አይደለምን? አባቱንና እናቱንስ እናውቃቸው የለምን? ታዲያ አሁን እርሱ ከሰማይ ወርደ እንዴት ይላል? ኢየሱስም እንዲህ ሲል መለሰላቸው፣ እርስ በርሳችሁ አታግረመርሙ። የላከኝ አብ የሳበው ካልሆነ በቀር ወደ እኔ መምጣት የሚችል ማንም የለም። ወደ እኔ የሚመጣውንም በመጨረሻ ቀን ከሞት አስነሳዋለሁ። በነቢያት መጻሕፍት ሰዎች ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። ስለዚህ ከአብ ሰምቶ የተማረ ሁሉ ወደ እኔ ይመጣል። ይህም ሲሆን አብን ያየው ሰው አለ ማለት አይደለም። አብን ያየው ከእግዚአብሔር ዘንድ የመጣው ብቻ ነው። እውነት እውነት እላችኋለሁ፣ በእኔ የሚያምን ሰው የዘላለም ሕይወት አለው። እኔ የሕይወት እንጀራ ነኝ። አባቶቻችሁ በበረሃ መና በሉ፣ ነገር ግን ሞቱ። ከሰማይ የወረደው እንጀራ ይህ ነው። ይህን እንጀራ የሚበላ ከቶ አይሞትም። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ከዚህ እንጀራ የሚበላ ሁሉ ለዘላለም ይኖራል። ለዓለም ሕይወት እንዲሆን እኔ የምሰጠው እንጀራ ሥጋዬ ነው። በዚህ ጊዜ አይሁዳውያን ይህ ሰው ሥጋውን እንድንበላ እንዴት ሊሰጠን ይችላል በማለት እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ፣ የሰው ልጅ የሆነውን ሥጋ ካልበላችሁ ደሙንም ካልጠጣችሁ ሕይወት የላችሁም። ሥጋዬን የሚበላና ደሜን የሚጠጣ ሁሉ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን ከሞት አስነሳዋለሁ። ምክንያቱም ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላና ደሜን የሚጠጣ ሁሉ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደ ላከኝና እኔም በእርሱ ሕያው እንደሆንሁ እንዲሁም ሥጋዬን የሚበላ ሁሉ በእኔ ሕያው ይሆናል። እንግዲህ ከሰማይ የወረደው እንጀራ ይህ ነው። እርሱም አባቶቻችሁ እንደ በሉት ዐይነት አይደለም፣ ምክንያቱም ያን እንጀራ የበሉ ሞተዋል። ይህን እንጀራ የሚበሉ ግን ዘላለም ይኖራሉ። ኢየሱስ ይህን የተናገረው በቅፍርናሆም በምኵራብ በሚያስተምርበት ጊዜ ነበር። ከደቀ መዛሙርቱ ብዙዎች ይህን በሰሙ ጊዜ ይህ ንግግር ከባድ ነው፣ ማን ሊቀበለው ይችላል አሉ። ኢየሱስም ደቀ መዛሙርቱ ስለዚህ ነገር እንዳጉረመረሙ በመንፈሱ አውቆ እንዲህ አላቸው፣ ይህ ነገር ያሰናክላችኋልን? የሰው ልጅ ክርስቶስ ወደ ነበረበት ተመልሶ ሲወጣ ስታዩ ምን ልትሉ ነው? ሕይወትን የሚሰጥ የእግዚአብሔር መንፈስ ነው። የሰው ኃይል ግን ለምንም አይጠቅምም። እኔ ለእናንተ የተናገርሁት ቃል ሕይወትን የሚሰጥ መንፈስ ነው። ነገር ግን ከእናንተ መካከል አንዳንዶቹ የማያምኑ አሉ። ኢየሱስ ይህን የተናገረው ከመጀመሪያ አንስቶ የማያምኑ እነማን እንደነበሩና አሳልፎ የሚሰጠውም ማን እንደሆነ ያውቅ ስለነበረ ነው። ቀጥሎም ኢየሱስ ከአብ የተፈቀደለት ካልሆነ በቀር ወደ እኔ መምጣት የሚችል የለም ያልኋችሁ ስለዚህ ነው አለ። በዚህም ምክንያት ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። ከዚያን ጊዜ ጀምሮም ኢየሱስን መከተል ተዉ። ስለዚህ ኢየሱስ 12ቱን እናንተም ደግሞ መሄድ ትፈልጋላችሁን? አላቸው። በዚህ ጊዜ ስምዖን ጴጥሮስ እንዲህ ሲል መለሰ፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ፣ እኛስ አምነናል፣ ቅዱስ የእግዚአብሔር ልጅ አንተ እንደሆንህም አውቀናል። ኢየሱስም እናንተን 12ታችሁን ምርጫችሁ የለምን? ታዲያ ኮከ እናንተ አንዱ ዲያብሎስ ነው አላችሁ። ይህንንም ያለው ስለ ስምዖን ልጅ ስለ አስቆሮታዊ ይሁዳ ነበር። ምክንያቱም ይሁዳ ምንም እንኳን ከ12ቱ አንዱ ቢሆንም ኢየሱስን አሳልፎ የሚሰጥ እርሱ ስለነበር ነው። ይህ የእግዚአብሔር ቃል ነው። መዝሙር ዘአይነ ኩሉ ይሁበነ ዝናመ በግዚሁ ይሁበነ ዝናመ በግዚሁ ወይሁበነ እክለ በረከት ያርሁ ክረምተ ይገብር ምህረተ ወይሁበነ ዝናመ በረከት ከሲቶ አይኖ ሰፊኖ የማኖ ይፈኑ ሳህሎ ወበዛ አይመረይ ሰባ ወሰራ ሰንበተ ለሰብ ረፍት ወብውህሎቱ ይህድ ካጢያተ ይሁበነ ዝናመ በግዚሁ አይነ ኩሉ ነፍስ ይሰፎኪያሁ ይሁቦ ሙሲሳዮም በግዚሁ ዝናምን በወቅቱ ይሰጠናል። የበረከት እህልም ይሰጠናል። ምህረት በማድረግ ክረምትን ከፍቶ የበረከት ዝናም ይሰጠናል። አይኑን ከፍቶ ቀኝ እጁን ዘርግቶ ምህረቱን ይልክልናል። ይህንን በሚያውቅ ይመሰገናል። ለሰው ልጅ ረፍት ሰንበትን አዘጋጀ። ኃጢአትን ይማር ዘንድ ተፈቀደለት። የሕይወት ያለው አይን ሁሉ በተስፋ ወደ እርሱ ይመለከታል። እርሱም ምግባቸውን በጊዜው ይሰጣቸዋል። ውድ የእግዚአብሔር ሕዝብ ከሰኔ 26 ቀን እስከ መስከረም 25 ቀን በሥርዓተ አምልኮአችን ግጻዊ የዘመነ ክረምት ይበላል። የዝናም የተስፋ የነጎድጓድና የመብራቅ ጊዜ ሲሆን የዛሬው መዝሙር ዝናምን በጊዜው ይሰጠናል ሲል እግዚአብሔር እኛ ሳንጠይቀው የሚያስብልንና የሚራራልን አባት በመሆኑ የሚያስፈልገንን በወቅቱ ይሰጠናል። ምስማኩም የሕይወት ያላቸው ፍጥረታት ሁሉ አይን በተስፋ ወደ አንተ ይመለከታሉ። አንተም በሚያስፈልጋቸው ጊዜ ምግባቸውን ትሰጣቸዋለህ። የሚበቃቸውንም ያህል ትሰጣቸዋለህ። የሁሉንም ፍላጎት ታረካለህ። መዝሙር 144 በማለት ሕይወታችን፣ ምግባችን፣ ራሱ ኑሮአችን በእግዚአብሔር ቸርነት የሚሰጠን መሆኑን ይነግረናል። የሰው ልጅ በነፍስና በሥጋ የቆመ ስለሆነ ሁለት ፍላጎቶች አሉት። ስጋና ነፍስ አንድ አካልን ስለሚያቋቁሙ በእነርሱ ዘንድ የሚገኙ ፍላጎቶችም እርስ በርሳቸው የተሳሰሩ መሆን አለባቸው። ስጋዊው አካላችን ግዚያው ሲሆን መንፈሳዊው ነፍሳችን ግን ዘላለማዊት ናት። ጥንተ ፍጥረታችን በእግዚአብሔር አምሳልና አርአያ ስለሆነ መልካም ነበር። ፍላጎታችን፣ አስተሳሰባችንና ምግባራችን ባህሪያው ህጉን የተከተለ ለዘላለማዊ ደስታ ያለመ ነበር። ጥንተ ጠላታችን ይህንን ባየ ጊዜ ቀንቶ በተንኮሉ ኃጢአትን በዓለም ውስጥ ካስገባው ዲህ ግን የሰው ልጅ የመጥፎ ዝምባሌና ያለ ፍጹምነት ቁረኛ በመሆን የጌታ መዳንን በመጠበቅ ላይ ሆነ። ጌታ ከዚህ አዘቅት ሊያወጣን ባቀደ ጊዜ ህዝብ እስራኤልን በቤተ ክርስቲያን አምሳል መርጦ በጉዛቸው ሁሉ ሸኛቸው። ዛሬ የሰማነው ኢየሱስ የህይወት እንጀራ መሆኑን የሚገልጸው የዕለቱ ወንጌል እስራኤላውያን ወደ ምድረ ከነዓን ለመድረስ የነጻነት ጉዞአቸውን በጀመሩት ጊዜ እግዚአብሔር የሰጣቸው ህብስተ መና አምሳል ሆኖ ክርስቲያኖች ወደ ሰማያዊው ጽዮን ለመድረስ መንፈሳዊ ምግብ እንደሚያስፈልግ ያመለክታል። ኦሪት ዘጸአት ምዕራፍ 16 ከቁጥር 4 እስከ 36 መመልከት ይቻላል። ስጋችን ያለ ምግብ ለመኖር እንደማይቻል ሁሉ ነፍሳችንም አለ ሰማያዊው ምግብ መኖር እንደማትችል ያብራራል። ይህ የህይወት እንጀራ ራሱ ኢየሱስ ነው። ከእርሱ የበላ ለዘላለም ይኖራል። በዮሐንስ ወንጌል ምዕራፍ 1 ላይ ኢየሱስ ስጋ የሆነ ዘላለማዊው የእግዚአብሔር ቃል መሆኑን ይገልጻል። በዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በሰይጣን በተፈተነበት ወቅት ሰው በእንጀራ ብቻ እንደማይኖር ቃል እግዚአብሔር ምግብ መሆኑን ተናገረ። ወንጌል ማቴዎስ ምዕራፍ 4 ቁጥር 4 ተመልከት። ነቢዩ ኤርሚያስም በትንቢቱ ምዕራፍ 15 ቁጥር 16 ላይ ቃልህን በላሁት ይላል። ነቢዩ ሕዝቅኤል እንደዛው በትንቢቱ ምዕራፍ 2 ቁጥር 8 ላይ እግዚአብሔር የምሰጥህን ብላለኝ አጎረሰኝ ቃሉን በላሁት ይላል። ስለዚህ ያ በመጀመሪያ ከእግዚአብሔር የነበረ ራሱም እግዚአብሔር የነበረ ቃል ዓለምንና በዓለም ያለውን ስለፈጠረ ፈጣሪ እንለዋለን። በምስጢረ ሥጋዊ ከድንግል ማርያም ተወልዶ ሥጋ በመልበስ በቀራንዮ ስለኛ በመስቀል ተሰቅሎ ስላዳነን አዳኝ እንለዋለን። በመጨረሻም ለዘላለም ከኛ ጋር ለመኖር እንደ ምግባችን ሆኖ በቅዱስ ቁርባን በመቅረብ የህይወት እንጀራ ስለሆነ ምግባችን እንለዋለን። በህይወት ለመኖር ከፈለግን ቃሉን በማንበብ አንብቦና ሰምቶ ተግባር ላይ በመዋል ስጋውና ደሙን በንስሐ ተዘጋጅቶ መብላትና መጠጣት ያስፈልጋል። የዛሬ ሳምንት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በነዲክቶስ 16ኛ ይህንን ቃለ ወንጌል በተመለከተ የሚከተለውን አስተምረው ነበር። ቅዱስ ዮሐንስ ወንጌላዊ በዚህ ምዕራፍ ኢየሱስ ከሰማይ የወረደ ህብስተ ሕይወት መሆኑን ለማስተማር ከሰማይ የወረደው ሕያው እንጀራ እኔ ነኝ፣ ከዚህ እንጀራ የሚበላ ሁሉ ለዘላለም ይኖራል፣ ለዓለም ሕይወት እንዲሆን እኔ የምሰጠው እንጀራ ሥጋዬ ነው ባለ ጊዜ አይሁዳውያን ይህ ሰው ሥጋውን እንድንበላ እንዴት ሊሰጠን ይችላል ብለው እርስ በርሳቸው ተከራከሩ። አሁንም ቢሆን ዓለማችን ገና በዚህ ጉዳይ ላይ እየተጠራጠረና እየተከራከረ ነው። ጌታ ኢየሱስ ግን ዛሬም እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ይህ አጋጣሚ እኛስ ይህንን መልእክት በእውነት ተረድተነዋልን ብለን ለማስተንተን ይጠቅመናል። ወንጌላዊ ዮሐንስ የኢየሱስ ስለ እውነተኛ ምግብ የሆነው ሥጋውና ስለ እውነተኛ መጠጥ የሆነው ደሙ ሲናገር የሰሙ አይሁዶች ደቀ መዛሙርቱም ሳይቀሩ ግራ እንደገቡና ይህ ንግግር እንቅፋት እንደሆነባቸው ይተርካል። ከፊሎቹ እስከዛች ሰዓት ተከትለው ይህንን ንግግር በተናገረ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ከዛ ጊዜም በዚህ የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። በሰው ልጆች ታሪክ ውስጥም ልክ እንዲህ አይነት ክህደትና እምነት ወደ ኋላ ማፈግፈግና ወደ ፊት መገስገስ ሁል ጊዜ ሲያጋጥም ኖረዋል። ይህ ቢሆንም ቅሉ ኢየሱስ ንግግሩን ቀለል ሊያደርገው አልፈለገም። እንዲያውም በቀጥታ ወደ 12ቱ ሐዋርያት ዞሮ እናንተም ደግሞ መሄድ ትፈልጋላችሁን አላቸው። ይህ ለማሰብ የሚጋብዝ ጥያቄ በዚያን ዘመን ለነበሩ ሰዎች ብቻ የተሰነዘረ አይደለም፣ ለዘመናት ሁሉ ለሰው ልጅ የሚቀርብ ጥያቄ ነው። የኢየሱስ ትምህርትን መቀበሉና መተግበሩ ከባድ መስሎ ስለሚታይ ዛሬም ቢሆን እውነት በማይመስለው ነገር ግን እውነት በሆነው በክርስትና እምነት ብዙዎች ይደናገጣሉ። በዚህም ምክንያት ክርስቶስን የማይቀበሉና የሚተው እሴቱንና ትርጉሙን በማጣመም ትምርቱን ለጊዜው ሁኔታ የሚመች ለማድረግ የሚሞክሩ ብዙዎች ናቸው። እናንተም ደግሞ መሄድ ትፈልጋላችሁን የሚለው ቃል ዛሬም በእያንዳንዳችን ጆሮና ልብ ያስተጋባ ከእያንዳንዳችን ቁርጠኛ መልስ ይጠብቃል። ለእያንዳንዳችን የሚቀርብ ወሳኝ ጥያቄ ነው። ኢየሱስ በአፍአዊና ስሜታዊ ሃይማኖትነት የሚደሰት አይደለም። ተግባር የሌለበት አባልነት ወይም ክርስቲያን ነኝ ብሎ መመስከር ለርሱ በቂ አይደለም። ቁርጠኛ ውሳኔ በማድረግ በሕይወት ዘመን ሁሉ ለርሱና በርሱ መኖርን ይጠይቃል። ኢየሱስን መከተል ልባችንን በደስታ ይሞላል። ለሕይወታችን ትርጉም ይሰጣል። ሁልጊዜ ቅራኔና ፈተና ስላለ ይህ ጉዞ ቀላል አይደለም። እናንተም ደግሞ መሄድ ፈልጋላችሁን ለሚለው የኢየሱስ ጥያቄ ሐዋርያትንና የዘመናት ሁሉ ምእመናንን ወክሎ ቅዱስ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆን አምነናል አውቀናልም ብሎ መለሰለት። ውድ ወንድሞቼና እህቶቼ ሰብአዊ ድካማችንና ያለንን ችግርና ፈተናን ብናውቅም ቅሉ ቅዱስ ሥጋውና ክቡር ደሙን በመቀበል ከኢየሱስ ጋር አንድ በመሆን በሚገለጸው የመንፈስ ቅዱስ ኃይል በመተማመን እኛም በዚህች ሰዓት ይህንን የቅዱስ ጴጥሮስ መልስ የእኛ በማድረግ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ለማለት እንችላለን።